Nu lyssnar vi på amarinja, etiopiska språk.
Nastelin ye CEO radio admachoch andem karmachual ye samintun program akalballo ye programu producer alisane ke CEO zena ijemrallo March 26 le alamakef ye setoch cafet ye computer sultana tesettwal March 27 ye lok sibsaba takahedwal ahunum March 27 የዳታ ኮርስ ስልጠና ወይም የኮምፒውተር ስልጠና ለተረተኞች ተሰጥቷል። አሁንም ማርች 27 የሲኦ የቦርድ ስብሰባ ተካሂዷል። ማርች 28 በሲኦ ሎካል የወቅት በስልጠናን በተመለከተ በስቲር ግሩፕ ስብሰባ ተካሂዷል። አሁንም ማርች 28 በጉስንዳ የተረተኞች ስብሰባ ተካሂዷል። ማርች 28 አሁንም አዲስ ለመጡ ስደተኞች የስራ ድርጅት እንዴት እንደሚጀምሩ ስልጠና ተሰጥቷል። አሁንም ማርች 28 የሲኦ ቦርድ ስብሰባ ተካሂዷል። ማርች 28 ሴቪያ ድርጅት ስብሰባ ተካሂዷል። አሁንም በዚህ ቀን የኦፕሳላ ቪዥን 30 ስብሰባ ተካሂዷል። በማርች 30 እና 31 አዲስ ለመጡ ስደተኞች የዳታ ኮርስ ስልጠና ተሰጥቷል። አድማጮቻችን ወደ ኦፕሳላ ዜና እመራለሁ።
የኦፕሳላ ዜና
በኦፕሳላ የተማሪዎች ከተማ ወይም ስቱደንት ስታድን ተብሎ በሚጠራ አካባቢ 450 የሚሆን የተማሪዎች ኮንዶሚኒየም እንደሚሰራና ስራውም የሚጀምረው በያዝነው ዓመት በ2018 መሆኑ የኦፕሳላ ኮሚን አስታወቀ።
የአገሪቱ ዜና
ማጥቻችን አሁን ወደ አገሪቱ ዜና እመራቸዋለሁ። የሶሻል ዲሞክራት ፓርቲ ለተማሪ ቤት ዳይሬክተሮች በተለይም ተማሪ ቤቱን ለሚረብሹ ተማሪዎች ላይ እርምጃ እንዲወሰድ መብት ለመስጠት የሚያስችል ሐሳብ አቀረበ። ሐሳቦቹ 5 ነጥብ የያዙ ናቸው። ይሄውም አንደኛ ሞባይል ቴሌፎን በትምህርት ቤት ላይ እንዳሉ እንዳይጠቀሙ፣ ሁለተኛ ተማሪዎች የተማሪ ቤቱን ዲሲፕሊን እንዲከተሉ፣ ሶስተኛ በትምህርት ቤት ተማሪዎች ስርዓት ያለው ግንኙነት እንዲኖራቸው የሚያስችል፣ አራተኛ በሀገሪቱ በሙሉ የትምህርት ሰላም እንዲገኝ የሚያስችል፣ አምስተኛ ተማሪዎችን የሚያግዙ አጋዥ አስተማሪዎች እንዲቀጠሩ የሚያስችል ነው ሲል የመንግስት ቃል አቀባይ አስታወቀ። የስደተኞች መስሪያ ቤት ወይም ማይግሬሽን በርከት የስደተኞች መቆያ ቦታዎችን ከ24 ወደ 16 ዝቅ እንደሚያደርግ አስታወቀ። ተፈቃካሪ ፓርቲዎች አሁን ለክስፔዝ የሚባለው የኢንፎርሜሽን ዳታ ስለግለሰቦች ኢንፎርሜሽን የሚሰጠው መስሪያ ቤት ማለት ነው ቁጥጥር እንዲደረግበት ያስፈልጋል ሲሉ አስተዋወቁ። ይሄውም የህግ ማቀፍ እንዲቀየር ሲል በተየቃቸው አፍቶም ብላደት የሚባለው ጋዜጣ አስተዋወቀ። የቤታቸው አጋዥ የሚያስፈልጋቸው ሰዎች እንድድሮ 2 አመት መጠበቅ ሳይኖርባቸው በአስቸኳይ እገዛ ማግኘት አለባቸው ሲል የከፍተኛ ፍርድ ቤት ፍረደ ሲል አሁንም አፍቶም ብላደት የሚባለው ጋዜጣ በዘገባው ገለጸ። አድማጮቻችን ዜናውን በዚህ ጨርሰናል። የሚቀጥለው ዜና በኢትዮጵያ አሁን ያለው ስርዓት ማለትም የኢሃዲክ ስርዓት አዲስ የፓርቲ ሊቅ መንበር አድርጎ ዶክተር አብይ አህመድ አሊ የሚባል ታጋይ መመረጣቸውን ባለፈው ሳምንት ሰምተናል። በሰኞ ዕለትም ደግሞ ወደ ጠቅላይ ሚኒስትርነት የተቀላይ ምድርነት ሹመቱን በፓርላማ እንደምጽድቅላቸው አስተውቋል። እና አመሰግናለሁ። የዛሬው ዜና በዚህ አልቋል። ደህና ሰንብቱ።
ይህ አባዜ ነው። በአዲስ አበባ የሚታተመው ሪፖርተር ጋዜጣ ባልተለመደ ሁኔታ ከፍተኛ የህዝብ ትኩረት ባገኘ ምርጫ ለስልጣን የበቁትን ወጣቱን የኢትዮጵያ መሪ ዶክተር አብይ አህመድን በተመለከተ ከተወለዱባት ጅማ በሻሹ ከተማ እስከ ሚኒሊክ ቤተ መንግስት ድረስ ያደረጉትን ሂደት ወይም ያላቸውን ታሪክ የዳሰሰ ሰፊ ዘገባ ይዘወጥቷል። ይህን ሰፊ ዳሰሳ የመረመረውና በእንግሊዝኛ የከተበው ጋዜጠኛ ዳዊት እንደሻው ይባላል። ለሪፖርተር ጋዜጣ የእንግሊዝኛው ማለት ነው። የአብይ አብዮት አህመድ መንሳት ብሎታል ረሱን። አብዮት የጠቅላይ ሚኒስትር አብይ የሰፈር ስማቶ ነበረ። ባለፈው ማክሰኞ መጋቢት 18 ቀን ከምሽቱ 4 ሰዓት ተኩል ላይ ህይወታቸው በኢትዮጵያ ታሪክ ውስጥ እጅግ ጥቂት በጣት የሚቆጠሩ ድለኞች ብቻ የሚታደሉት የባህር መዝገብ ውስጥ ሲገባ አብሯቸው የለውጥ መንፈስ በመላ ሀገሪቱ ገብቷል። በውጭም በኢትዮጵያን ባሉበት ቦታ ሁሉ ይህ ገና በሂደት በተግባር የሚታይ ነው። ኢትዮጵያ በቀና መንገድ ለውጥ ያስፈልጋታል። የታሪክ እድልና አጋጣሚ ሆኖ የማታ የማታ ለለውጥ የተወለደ አብዮት እጅ አርፋለች። የጋዜጠኛ ዳዊት ብር ከአዲስ አበባ በስተምዕራብ 497 ኪሎ ሜትር ርቀት ድረስ ይወስደንና አጋሮ ላይ ያደርሰናል። ግን ገና አልደረስንም። የዶክተር አብይ መገኛ ሰፈር ለመድረስ ከአጋሮም ትንሽ ልፍ ማለት 17 ኪሎ ሜትር መጨመር አለብን። በሻሻ አዎ፣ እዛ ነው። በዘመነ ኢህአዴግ ሶስተኛው ታሪካዊ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአባታቸው አቶ አህመድ አሊ አራተኛ ሚስት ወይዘሮ ትዝታ ወልዱ የተወለዱት የዛሬ 42 ዓመት በፊት። የሀገር ሽማግሌው ወላጅ አባታቸው ሙስሊሙ አቶ አህመድ አሊ እድሜያቸው በሰማንያዎች ውስጥ የሚገኝ አዛውንት ናቸው። የኢትዮጵያ ጠቅላይ ሚኒስትር በኦሮሚያ ልዩ ዞን ከምትገኘው ቡራዩ የተገኙትና የኦርቶዶክስ ክርስትና እምነታቸውን ለውጠው ከሰለሙት አማራ እናታቸው ወይዘሮ ትዝታ ወልዱ የተገኙ የአባታቸው 13ኛ ልጅ ሲሆኑ የእናታቸው ደግሞ 6ኛና የመጨረሻ ልጅ ናቸው። ደጉ ዜና የማታ የማታ ከአብራካቸው ክፋዮች አንዱ ራሱ የኢትዮጵያ ተምሳሌት ሆኖ በአዋሃድነት ዙፋን ላይ የተቀመጠላቸው እነዚህ ድለኛ ወላጆች አሁንም በሕይወት አሉ። ወደዱም ጠሉም መሰንበቻውን ረፍት አይኖራቸውም። የእንኳን ደስ አላችሁ ሽር ጉዱ ብቻ ሳይሆን የአበሻና የፈረንጅ ጋዜጠኞች ትርምስ፣ የጥበቃው ስንክሳር ምን ቅጡ። በሻሻ ከእንግዲህ እንደ ድሮ በቡናና በጫት ጓሮዋ እርካታና ጥላ ስር ለሽ ብላ የምተኛበት የእንቅልፍ ጊዜ ካለፈው ማክሰኞ ጀምሮ አክትሟል። ምክንያቱም ከአርባ ዓመታት በፊት በውስጧ የበቀለውና አብዮት ብላ የጠራችው ልጇ ጊዜውን ጠብቆ ፈንድቷል። አብዮት ንቅናቄ፣ አብዮት ለውጥ ነው። በልጅነቱ አስታውሰዋለሁ፣ ቁርአን ትምህርቱ ላይ በጣም ጎበዝ ነበር አሉ አባቱ አቶ አህመድ። ምናልባት የመጀመሪያ የሆነ ቃለ ምልልሳቸውን ለሪፖርተር ጋዜጣ ሲሰጡ ሲፈጥረው መማር ማጥናትና ጊዜውን ከአረጋውያን ጋር ማሳለፍ ይፈልግ ነበር ብለዋል አክለው። የፕሮቴስታንት ክርስትና ተከታይ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ በውልደት፣ በቋንቋ፣ በእምነት አብዛኛውን ኢትዮጵያዊ በቀጥታም ሆነ በተዘዋዋሪ የሚነኩ በመሆናቸው አዋዜ የኢትዮጵያ ኦባማ ብሎ እንዲያስባቸው አስገድዶታል። የፕሮቴስታንት ክርስትና ተከታይ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ በውልደት፣ በቋንቋ፣ በእምነት አብዛኛውን ኢትዮጵያዊ በቀጥታም ሆነ በተዘዋዋሪ የሚነኩ በመሆናቸው አዋዜ የኢትዮጵያ ኦባማ ብሎ እንዲያስባቸው አስገድዶታል። ዶክተር አብይ ከመላ ኢትዮጵያ ጠቅላላ ሕዝብ አንድ ሶስተኛውን የሚወክለው አብላጫ ቁጥር ያለው የኦሮሞ ብሔር ቋንቋን አፋን ኦሮሞንና ከሱ ለጥቆ በቅርብ ርቀት የብዙሃን የሕዝብ ቁጥር የያዘውን የአማራ ብሔርና የኢትዮጵያ ብሔራዊ ቋንቋ ኋላም አሁን የሥራ ቋንቋ የተባለውን አማርኛችንን የአቀላጥፈው የሚናገሩ የሚሰሙ የሚጽፉበትም ናቸው። ከውልደት ጀምሮ ማለት ነው። ካደጉ በኋላም በእድሜያቸው እርምጃዎች ሀያዎች ውስጥ ጀምሮ ውልደቱ እንደ አማርኛ ሁሉ ከግዕዝ የሆነውንና በሰሜን ኢትዮጵያ ጎረቤት ኤርትራን ጨምሮ ከ12 ሚሊዮን በላይ ሕዝብ የሚናገርበትን ትግርኛ ቋንቋ ዶክተር አብይ ይሰማሉ፣ ይናገሩበታል፣ ምናልባትም ያለ ጥርጥር ይጽፉ ያነቡበት ይሆናል። በዛ ላይ በሳልና ምሁራዊ ተብሎ ሊገለጽ የሚችል የእንግሊዝኛ እውቀታቸውን ስትደምሩበት ጠቅላይ ሚኒስትር አብይ ባለአራት ልሳን መሪ ናቸው። ጋዜጠኛ ዳዊት እንደ ጻፈልን ከሆነ አብይ ከአንድ እስከ ስድስተኛ ክፍል የአንደኛ ደረጃ ትምህርታቸውን የተማሩት እዛው በቀያቸው በሻሻ አንደኛ ደረጃ ትምህርት ቤት ነው። ጋዜጠኛ ዳዊት እንደ ጻፈልን አብይ ከአንደኛ እስከ ስድስተኛ ክፍል የአንደኛ ደረጃ ትምህርታቸውን የተማሩት እዛው በቀያቸው በሻሻ አንደኛ ደረጃ ትምህርት ቤት ነበረ። ዶክተር አብይ ከሰባተኛ ክፍል ጀምሮ ያለውን ትምህርታቸውን ለመከታተል ከበሻሻ 17 ኪሎ ሜትር ርቃ በምትገኘው የአጋሮ ከተማ ውስጥ የቀጠሉ ቢሆንም ከጥቂት ዓመታት በላይ አልገፉም። በስፋት እንደተዘገበው በ15 ዓመት ዕድሜያቸው ወደ ውትድርና ጫካ ገቡ። በስፋት እንደተዘገበው ገና በ15 ዓመት ዕድሜያቸው ወደ ጫካ ማለትም ያን ጊዜ ወደ ሥልጣን እየመጣ ወደ ነበረው ኢህአዴግ ተቀላቅሎ ወደ ውትድርና ማለት ነው። አብይን በልጅነት ማስታውሰው ለጓደኞቹ አራያ ለመሆን ያለውን ፍቅር ነው። ጓደኞቹን ሁሌም እንዲያጠኑና እንዲማሩ ያበረታታ ነበር ትላለች ታላቅ እህታቸው ጥሩዬ አህመድ። ከብዙ የዕድሜ ኩዮቹ የተለየ ነበረ። እነሱ ሀብታም ቡና ነጋዴ መሆን ሲመኙ፣ እሱ ግን በጣም የተለየ ነበር ምኞቱ ስትል አክላለች። የልጅነት ጓደኞቹ ለጋዜጠኛ ዳዊት እንደገለጹለት አብይ ትምህርት ኃይል ስለመሆኑ በጽኑ የሚያምን ሰው ነበረ። የደርግ ስርዓት በኢህአዴግ ተተክቶ በሀገሪቱ ፖለቲካ ውስጥ በተከተለው የሽግግር መንግስት ወቅት በመላው ኦሮሚያ ከፍተኛ ድጋፍ የነበረው ኦኤልኤፍ በአጋሮም ጠንካራ ድጋፍ ነበረው። ያ ወቅት ግን የዶክተር አብይ ቤተሰብ የፖለቲካው ቱማታ በቀጥታ ያረፈባቸው ወቅት ነበረ ይለናል ሪፖርተር። አብይ ፖለቲካን የተቀላቀሉት ገና በለጋ ዕድሜ ነበረ። የተለያዩ ዘገባዎች ቅድም እንዳልኳችሁ በ15 ዓመት ዕድሜያቸው ወደ ጫካ በመግባት ከኢህአዴግ ጋር ነው የተቀላቀሉት። ወደ ፖለቲካው በቀጥታ የተቀላቀሉት ግን ከ1983 በኋላ ነው። በወቅቱ የነበሩ የፖለቲካ ኃይሎች የሀገሪቱን ዕጣ ፈንታ ለመወሰን ስብሰባ የተቀመጡበት ወቅት ነበረ። በ1983 ግንባር ቀደም የፖለቲካ ኃይሎች የነበሩት የትግራይ ነጻ አውጪ ድርጅት ህወሓት፣ አሁን በአዴን የተባለው የአማራ ህዝብ ዲሞክራሲያዊ ንቅናቄ ኢህዴንና የኦሮሞ ነጻ አውጪ ድርጅት ኦኤልኤፍ ነበሩ። በጊዜው ህወሓትና ኢህዴን የተጣመሩበት ኢህአዴግ ከኦኤልኤፍ ጋር ድርድር ላይ ነበረ። ኦነግ ያኔ በሽግግር መንግስት ውስጥ ነበረ። በመላው ኦሮሚያ ከፍተኛ ድጋፍም ነበረው። በአጋሮ ጠንካራ ተቀባይነት ያተረፈ ነበር። ይሁንና በኦነግና በኢህአዴግ መካከል ይካሄድ የነበረው ውይይት ከሽፎ ወደ ግጭት አመራ። ያን ጊዜ እንደ ኦህዴድ ያሉ አማራጭ የፖለቲካ ኃይሎች ተፈጠሩ ይላል ሪፖርተር። የጠቅላይ ሚኒስትሩ ቤተሰብ የፖለቲካ ለውጡ ወላፈን በቀጥታ ያረፈበት ወቅት ያኔ ነበረ። የዶክተር አብይ አባት አቶ አህመድ አሊና የበህር ልጃቸው ከድር አህመድ ለተወሰነ ጊዜ ያህል በቁጥጥር ስር ዋሉ። ለቤተሰቡ ቅርብ የሆኑ ሰዎች እንደሚናገሩት የጠቅላይ ሚኒስትሩ የቤተሰብ ትልቅ ወንድማቸው ከድር አህመድ ፖለቲካዊ መሆኑ በታመነበት ሴራ ግድያ ተፈጸመባቸው። አሁን የ41085 ነዋሪዎች ከተማ የሆነችው አጋሮ ያን ጊዜ የኦኤልኤፍ ጠንካራ የፖለቲካ ድጋፍ ይዞታ ነበረች። በዛ ዕድሜ ወንድሙን ማጣቱ በአብይ ህይወት ውስጥ ምዕራፍ ከፋች ነበር አሉ ሚፍታህ ሁዲን የተሰኙ የጠቅላይ ሚኒስትሩ የልጅነት ጓደኛ። ማለቴ ልጅ ነበርን ያኔ ያስታውሳለሁ። አንድ ምሽት ላይ አብይ ትግሉን እንቀላቀል ሲል ጠየቀኝ እንግላሉ። ሐቁን ለመናገር ምን እያለ እንደነበረ ለመረዳት ያኔ በበኩል ያልቻልኩም ወይም አስቸጋሪ ነበር ለኔ ብለዋል። ያን ጊዜ በለውጡ አፍታ ወቅት ቢፍቱ ኦሮሚያ ተብሎ ይታወቅ በነበረው የኦህዴድ የሙዚቃ ባንድ ውስጥ አባል የነበረው ጌትሽ ማሞ ለሪፖርተር ሲናገር ያን ጊዜ ገና አስራ ቤቶች ነበርን። አብይ በወቅቱ የአባዱላ ሹፌር የነበረ ኮሚታስ የተባለ ወጣትና እኔ የኦህዴድ አባላት ሆነን ይላል። ከአባዱላ ጋርም በጣም ቅርብ ነበር ብሏል አክሎ። አባዱላ ከኦህዴድ መስራቶች አንዱ ነበሩ። አሁን የኢትዮጵያ ፓርላማ አፈ ጉባኤ ናቸው። ጌትሽ እንደሚለው ዶክተር አብይ ያን ጊዜ የሬዲዮ ኦፕሬተር ነበረ። ለውትድርናና ለፖለቲካ ያለውን ቀደም ያለ ተጋላጭነት ምክንያት ሆኖ ዶክተር አብይ በ1993 በፈረንጅ ማለት ነው በኢትዮጵያ 1985 ወደ ሩዋንዳ ከተሰማራው በተባበሩት መንግስታት የኢትዮጵያ ሰላም አስከባሪ ኃይል መካከል አንድ ሆነው ወደዚያው አቀኑ። የሰላም አስከባሪው ተልእኮ ከ1985 እስከ 88 በኢትዮጵያ አቆጣጠር ማለት ነው የሚቆይ ቢሆንም ዶክተር አብይ ግን ከሁለት ዓመት አገልግሎት በኋላ በ1987 ዓ.ም ተመለሱ። በተመለሱ ከሁለት ዓመት በኋላ በ1990 ማለት ነው በኢትዮጵያ በኢትዮ ኤርትራ ጦርነት ወቅት በሬዲዮ ኮሚኒኬሽን ስራ ውስጥ አገልግለዋል። ሪፖርተር እንደሚነግረን አብይ በፈረንጅ እስከ 2007 በኢትዮጵያ 1999 2000 መካከል ድረስ ማለት ነው መከላከያ ሚኒስቴር ውስጥ በውትድርና ሙያቸው ቆይተዋል። ተሰናባቹ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ የሳይንስና ቴክኖሎጂ ሚኒስትር አድርገው በመረጧቸውና ለፓርላማ ባስተዋወቋቸው ወቅት በ2015 በፈረንጅ ወታደራዊ ማዕረጋቸው ሻለቃ ተብሎ እንደተገለጸ ሪፖርተር ያስታውሳል። ይሁንና ይላል ጋዜጣው በራሱ ምርመራ ከመከላከያ ሚኒስቴር ሊያረጋግጠው ባይችልም የተለያዩ ዘገባዎች ግን ዶክተር አብይ በውትድርናው ዘርፍ እስከ ሌተና ኮሎኔል ማዕረግ መድረሳቸውን ይጠቅሳሉ ብሏል ሪፖርተር። በ2008 በፈረንጅ አቆጣጠር ነው ወይም ደግሞ በኢትዮጵያ ከሚሊኒየሙ በኋላ ሀገሪቱን ከኢንተርኔት ጥቃት መከላከል ተርኮ ያደረገ ተቋም ኢንሳ ተመሰረተ። በኮሚኒኬሽን ዘርፍና በኢንፎርሜሽን ቴክኖሎጂ ባላቸው ልምድ የተነሳ አብይ ከተቋሙ መስራቾች አንዱ ነበሩ። በዚህ ለኢትዮጵያ በአይነቱ አዲስና የመጀመሪያ የሆነ የሳይበር ተቋም ውስጥ በተለያዩ የሥራ ኃላፊነቶች ውስጥ ያገለገሉት ዶክተር አብይ ባልደረቦቻቸው የለውጥ ኃይል ሲሉ ገልጿቸዋል። የተቋሙ ዋና ዲሬክተር የነበሩት ብርጋዴር ጀነራል ተክለ ብርሃን ወልደ አረጋይ ለትምህርት ወደ ውጭ ሀገር በተጓዙ ጊዜ አብይ የኢንሳ ተጠባባቂ ጠቅላይ ዲሬክተር ሆነው ለሁለት ዓመታት መሩ። ከዛም ከተቋሙ ለቀው ሕይወታቸውን ወደ ነቃ የፖለቲካ ተሳትፎ አዞሩ ይለናል ሪፖርተር። ከዛሬ 8 ዓመት በፊት በፈረንጅ 2010 በኢትዮጵያ 2002 የፓርላማ ምርጫ አጋሮን ወክለው የፓርላማውን ወንበር አሸነፉ። ያን ይሉ ነበረ በትውልድ ቀያቸው በሻሻ የነበረውን ሃይማኖታዊ ግጭት ለመፍታት በሰላም ሰሪነት የተላኩት። የዶክተር አብይ እትብት የተቀበረባት በሻሻ በኦሮሚያ ክልል ጅማ ዞን የምትገኝ የ6000 ሰዎች መኖሪያ ቀይ ናት። የበሻሻ ታዳጊ ልጆች የነገ የተረፈው ቡና ነጋዴ ነው የሚሉት ብዙ ጊዜ። የራሳቸውን መኪና ይገዛሉ። ወደ አቅራቢያቸው ከተማ አጋሮ ሄደው ቢዝነስ ይቆለቆላሉ። በሻሻ በአብዛኛው ሙስሊም ናት ይላል ሪፖርተር። በአብዛኛው ሰላማዊ ቀይ ናት። ይሁንና ይላል ጋዜጣው ቀየዋ አንድ አስከፊ የታሪክ ምዕራፍ ግን አላት። በፈረንጅ አቆጣጠር 2006 በኢትዮጵያ 1998-99 ነበረ በአብዛኛው የኢትዮጵያ ጥንታዊ ሃይማኖት የሆነው የኦርቶዶክስ ክርስትና ተከታዮች የሆኑ ጥቂት ክርስቲያን ምዕመናን በቀየዋ ሙስሊም ሃይማኖታዊ ፋኖች ወይም አክራሪዎች እጅ የተፈጁት። የተከተለው ፌደራል መንግስቱ ሁኔታውን ለመቆጣጠርና በከተማይቱ ሙስሊምና ክርስቲያን ምዕመናን መካከል እርቅ ለማውረድ በየሰላም እቅድ ነደፋ። ይህን የሰላም እቅድ ለመተግበር ወደ ስፍራው የተላኩትና የተመረጡት እሳቸው ነበሩ። ገና የ34 ዓመት ወጣት ነበሩ ለዚህ ሥራ ሲላኩ። የመጀመሪያ የፖለቲካ ሥራቸው በተወለዱባትና እትብታቸው ተቀበረባት ቀይ ሰላም አውራጅ ሆነው ገቡ። ከዛ እርቅ በኋላ በሁለቱ ማህበረሰቦች መካከል የነበረው ጠላትነት ቀንሷል አሉ የ76 ዓመቱ የቀየዋ የኦርቶዶክስ ተዋህዶ ክርስትና ነዋሪዎች ማህበረሰብ መሪ አቶ ብርሃኑ ሀብተ ማርያም ለሪፖርተር። በዛ በኦርቶዶክሶች ላይ በተፈጸመ ጥቃት ወቅት የጥቃቱ ሰለባ የነበሩና የተረፉ ናቸው እኛ አባት አቶ ብርሃኑ ኃይለ ማርያም። ሪፖርተር ዘገባውን ቀጥሏል። የእርቁ ሂደት ዋነኛ ሁነኛ መሐንዲስ እሱ ነበር ይላሉ ኢማም አብዱል ከሪም መሐመድ በበኩላቸው። ሪፖርተር እንደሚነግረን የፓርላማ እንደራሴው አቶ አብይ አህመድን በግጭት አፈታት ዶክትሬት ያስገኛቸው ተልእኮ የተቀዳው ወይም የተጠነሰሰው ከዚህ የአስታራቂነት ሚናቸው ቀጥታ ነው። ለዶክትሬት ያበቃቸው መመረቂያ በኢትዮጵያ ባህላዊ ግጭቶች አፈታት ማህበራዊ እሴትና ሚናው የጅማ ዞን የሃይማኖቶች ግጭት ጉዳይ የሚል ርዕስ ያዘ ነው። ዶክተር አብይ አሊ ከሰፊ ቤተሰብ ውስጥ የተገኙ ናቸው። አባታቸው ከአራት ሚስቶች ካፈሯቸው ልጆች መካከል 13ኛው ናቸው። አባታቸው አቶ አህመድ አሊ አባ ፊጣ የቀየዋ የታወቁ የሀገር ሽማግሌ ናቸው። በቀየዋ ክሊኒኮችና የቴሌኮም ቢሮዎች ከፈቱ ዘንድ የራሳቸውን የእርሻ መሬት ለማህበረሰቡ አበርክተዋል። በዚህ ሰላማዊ ከተማ ጥቁር ነጥብ ሆኖ በሚታየው የኦርቶዶክስ ክርስቲያኖች ጥቃቶች ሰለባ የነበሩትና የተረፉት የ76 ዓመቱ የኦርቶዶክስ ተዋህዶ ክርስቲያኖች ማህበረሰብ ተወካይ አቶ ብርሃኑ እድሜያቸው በ80ዎቹ ውስጥ ስለሚገኙት የጠቅላይ ሚኒስትር ዶክተር አብይ አባት አቶ አህመድ አሊ አባ ፊጣ ምስክርነታቸውን ይሰጣሉ። አባ ፊጣ ለዚች ቀዬ ብዙ ነገር አድርጓል ይላሉ። የዶክተር አብይ እናት ወይዘሮ ትዝታ ወልዶ የአባ ፊጣ አራተኛ ሚስትና የስድስት ልጆች አባት ያደረጓቸው ናቸው። የመጨረሻ ልጃቸው ያሁኑ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ናቸው። ቀደም ሲል እንደነገርኳችሁ መደጋገሜ ነጥቦችን እንድትይዙ አክል ነው። ዶክተር አብይ የትውልድ ቀያቸው በሻሻ ሰላም ካወረዱ በኋላ ፊታቸውን ወደ ኑሮ አዞሩ። ከአጋሮና ከአጋር ውጭ ያሉ ባለሀብቶችን በማሰባሰብ በ2013 በኢትዮጵያ 2005-6 መካከል ማለት ነው በሸራተን አዲስ የገንዘብ ማሰባሰብ ዝግጅት አድርገው ለወረዳዋ መሻሻል አውለዋል። እሳቸው ከአንድ እስከ ስድስተኛ የተማሩባት በሻሻ ቀዬ አሁን ልጆቿ ለሁለተኛ ደረጃ ትምህርት ቤት እንደሳቸው ጊዜ 17 ኪሎ ሜትር ወደ አጋሮ መኳተን የለባቸውም። በሻሻ ሁለተኛ ደረጃ ትምህርት ቤት አሁን አላት። አጋሮ ደግሞ ከፍተኛ ሆስፒታል። ቃል የገባውን ሁሉ ለማሟላት ችሏል አለ በአጋሮ ከተማ የሆቴል ባለቤትና ባለሀብት የሆኑት አቶ ቴዎድሮስ ደበላ። ይሁን እንጂ አጋሮን ከጅማ የሚያገናኘው መንገድ አልተሰራም፣ ቃል ከገባው ጉዳይ መካከል አንዱ ነበር ብለዋል። ይህ መንገድ ከመፈራረሱ አኳያ ነው በጥራት እንደገና አልተገነባም የሚል ነው ጥያቄው። ዶክተር አብይ በ2015 በተሰናባቱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የሳይንስና ቴክኖሎጂ ሚኒስትር ተደርገው ተሾሙ። ከመሾማቸው በፊት ለሁለት ዓመታት ያክል በኢትዮጵያ ሳይንስና ቴክኖሎጂ የኢንፎርሜሽን ማዕከል ዋና ዲሬክተር ሆነው ለሁለት ዓመታት አገልግለዋል። ከዛም ሚኒስትር ሆነው ለአንድ ዓመት ሰርተዋል። በዚያ አጭር ጊዜያቸው የኢትዮጵያ የጠፈር ወይም የህዋ ሳይንስ ማህበረሰብን እንደገና በማዋቀር ኤሮስፔስ ኢንስቲትዩት ሆኖ እንዲዋቀር ከማድረግ ባለፈ መስሪያ ቤታቸው ሳይንስና ቴክኖሎጂ የበላይ ተቆጣጣሪነት ሚና እንዲኖረው መሰረት ጥለዋል። አንዳንድ ሰዎች ለሪፖርተር እንደነገሩት ዶክተር አብይ የሳይንስና ቴክኖሎጂ ማዕከል ፖለቲካ መራሽ ተቋም ከመሆን ይልቅ ይበልጥኑ የምርምር ማዕከል እንዲሆን አቅጣጫ አስይዘዋል። እሳቸው ዋና ዲሬክተር ባሉ ጊዜ ዋሲሁን አለማየሁ የኮሚኒኬሽን ዲሬክተር ሆነው ተሹመዋል። ስለሳቸው የማስታወሰው ይላሉ ዋሲሁን ለሪፖርተር ሲናገሩ፣ ስለሳቸው የማስታወሰው ለትምህርት የተሰጡና የተገዙ ነበሩ ብለዋል። ቁም ነገራቸው ትምህርት ብቻ ነው ማለታቸው ነው። ሁሌም እንድንማርና ራሳችን እንድናሻሽል ያበረታቱናል ብለዋል። የመንግሥት ሠራተኞች የውጭ ትምህርት ዕድል እንዲያገኙ የተጀመረው መርሃ ግብር ወይም ከተጀመረው መርሃ ግብር ጀርባ የነበሩት ሰው እሳቸው ነበሩ በማለት ይመሰክራሉ። በአሁኑ ሰዓት አቶ ዋሲሁን እንደሚነግሩን በሳይንስና ቴክኖሎጂ ዘርፍ ወደ 15,000 የሚደርሱ የመንግሥት ሠራተኞች በውጭ አገር ትምህርታቸውን በመከታተል ላይ ይገኛሉ በተለያዩ አገሮች። ዋሲሁን በውጭ ቋንቋዎችና ስነ ጽሑፍ ጥናት ማስትሬት ዲግሪያቸውን ይዘዋል። ለማስትሬት መማር ሲጀምር ጂፒኤ ከ3.5 በታች ከሆነ ደስ አይለኝም አሉኝ ይላሉ የዶክተር አብይን ተጽዕኖ ሲያስረዱ። አብይ የሳይንስና ቴክኖሎጂ ሚኒስትር ሆነው በተሾሙ ጊዜ ከ3.5 ያነሰ ጂፒኤ ባለማምጣት ዶክተር አብይን ያላስቀየሙት አቶ ዋሲሁን የሚኒስቴር መስሪያ ቤቱ የኮሚኒኬሽን ዲሬክተር ሆነው ተሾሙ። ሰው ማብቃት ይችላል የሚል ምስክርነት የኦዴድ ቃል አቀባይ በቀረቡ ለቪኦኤ መስጠታቸው የሚታወስ ነው። የዶክተር አብይ የሳይንስና ቴክኖሎጂ ሚኒስቴር ቆይታ በመካከል በአጭር ጊዜ ተቋረጠ። ምክንያቱ በኦሮሚያ ክልላዊ መንግስት ውስጥ ያለው ህዝባዊ መከፋት እየባሰበት መጥቶ መረጋጋት ጠፍቶ ክልሉ ስለተናወጠ ነበረ። አብይና ሌሎች አዲስ ትውልድ የኦህዴድ መሪዎች በፌዴራል ደረጃ የነበራቸውን ስልጣን ትተው ለክልላቸው ትኩረት በመስጠት ወደዛው ተንቀሳቀሱ ይለናል ሪፖርተር። ከዚህ አዲስ ትውልድ የኦህዴድ ለውጥ አማጫያሎች መካከል የሆኑት ለማ መገርሳ በዋነኛነት ይታወቃሉ። አድማጮች፣ የለውጡ ስምም ቡድን ለማ ተብሎ ይታወቃል። አንዳንድ ምንጮች ለዋዜ እንዳወሱት በዚህ አዲስ ትውልድ ውስጥ አንቀሳቃሽ ሞተሩ ጠቅላይ ሚኒስትር አብይ ነበሩ። ዶክተር አብይን ጨምሮ እነዚህ የለውጥ ኃይሎች የነበረውን ህዝባዊ መከፋት ቀይረው ኦህዴድንም ህዝብ እንዲያቅፈው ማድረግ ቻሉ። አሁን ይላል ሪፖርተር፣ ታዛቢዎች በጽኑ እንደሚከራከሩት በኢህአዴግ ውስጥ ከታቀፉት ህብረ ብሔራት ድርጅቶች ውስጥ የኦፒዲኦን ያክል ወይም የኦህዴድን ያክል ህዝባዊ ድጋፍ ያለው ፓርቲ የለም። ዶክተር አብይ ከሚኒስትርነት ወደ ኦሮሚያ ክልላዊ መንግሥት የከተማ ቤቶችና ልማት ምክትል ፕሬዚደንትነት ተዘዋወሩ። በዓመቱ አቶ አብዱል አዚዝ መሐመድን በመተካት የኦህዴድ የጽህፈት ቤት ኃላፊ ሆኑ። ስኬታማነታቸው እንደተጠበቀ ሆኖ ይለናል ሪፖርተር፣ ከልክ በላይ የሆነ መሻትና ስልጣን ለመያዝ ፈላጊ ነበሩ ተብለው ይተቹም ነበር ይላል። ከዚህም ሌላ አሁን ያለውን የአስቸኳይ ጊዜ አዋጅ በፓርላማው እንዲጸድቅ በቀረበበት ጊዜ እሳቸው ስብሰባው ላይ ባለመገኘታቸው በማኅበራዊ ድረገጽ አታጋዮች ዘንድ በተወሰኑ አታጋዮች ዘንድ ተተችተው ነበር በማለት ሪፖርተር ያስታውሳል። የ42 ዓመቱ ወጣቱ የኢትዮጵያ ጠቅላይ ሚኒስትር ባለቤትና በዘመን ኢህአዴግ ሦስተኛዋ የኢትዮጵያ ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ይባላሉ። ወይዘሮ ዝናሽና ባለቤታቸው የተገናኙት አብይ ውትድርና ውስጥ ሳሉና ባለቤታቸው ደግሞ የመከላከያ የሙዚቃ ባንድ አባል ሳሉ ነበረ። አብይ የጤናማና የአካል ማጎልመሻ ስፖርት አፍቃሪ ወይም አዘውታሪ መሆናቸውን በአዲስ አበባም ካሉት የጂምናስቲክ ማዕከላት መካከል በቦዲ ዋይዝ ዌልነስ እና ፊትነስ ማዕከል ከዛም የቲላ ወይም የጢላ የአካል ስፖርት ማዘውተሪያ ክለብ ዋነኛ አዘውታሪ ነበረው ይለናል ሪፖርተር። አሁን አለ ሪፖርተር፣ ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያን ካለፉት 3 ዓመታት ወዲህ ካጋጠማት የፖለቲካ ማዕበል እንዲያወጡና እንዲመሯት ኃላፊነት ወድቆባቸዋል ይላል። ለማከል ያህል እንዳዋዜ ዶክተር አብይ ወዲህ የራሳቸው የፈለቁበት የተገኙበትን ገዢ ፓርቲ በሌላ በኩል ደግሞ ህዝቡንና ተቃዋሚ ፓርቲዎችን ይዞ በኢትዮጵያዊነት ስር የሚያገናኝ አዲስ ታላቅ ድልድይ፣ አዲስ ታላቅ በር የከፋች የዲሞክራሲና የሁሉንም አቃፊ ስርዓት መሰረት ጣይ የሆኑ ዘንድ ብዙዎች ሚሊዮኖች ተስፋ አድርገውባቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የፊታችን ሰኞ ማለትም ከነገ በስቲያ በፓርላማ ፊት ቀርበው ከቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እጅ በትረ ስልጣኑን ይረከባሉ፣ በፓርላማው ይቀበላሉ። ከዛ በኋላ ወደ ሚኒሊክ ቤተ መንግስት ያቀናሉ። ጊዜ የለም መዋዜ ደጋግሞ እንዳለው ኢትዮጵያ በጎ ነገሮቿን ጥሩ ጅምሮቿን አቅፋ ሰላምና መረጋጋቷን በወሳኝ መልኩ ተጨባጭ በሆነ ሁኔታ ጠንካራ መሰረት ለማስያዝ ጠቅላይ ሚኒስትሩ መንቀሳቀስ አለባቸው። አይኖች ሁሉ ወደ እሳቸው ናቸው። በገዢው ፓርቲ ውስጥም ከገዢው ፓርቲ ውጪ በመላ ኢትዮጵያውያንና በሀገር ውስጥና በባህር ማዶ በሚገኙ የፖለቲካ ኃይሎች ጭምር አልፎ ተልፎ በምዕራባውያን አይንም እኚህ 42 ዓመት ሰው ከፍተኛ ኃላፊነት ወድቆባቸዋል። ሲያድጉ አብዮት ብለዋቸዋልና ለውጥ ብለዋቸዋልና በእንቅስቃሴ አሻራቸው ውስጥ ሁሉ በገቡበት በወጡበት መስሪያ ቤት ሁሉ ለውጥ ግብራቸው ነውና ለውጥን ይወዳሉ ይወጡታል ብለን ተስፋ እናደርጋለን። ይህ አዋዜ ነው።